ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 11 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ እሁድ የሚቀርበው የሳምንቱን ዜና የምንተነትንበት የፍካሬ ዜና ዝግጅታችን በቅድሚያ ይቀርባል። ማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል ቀርበው የነበሩ አተታዎችን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በቅድሚያ ርዕሶቹ።
ወያኔ የሞት ጽዋውን ለመጋት የሚያደርገው መንፈራገጥ ለመጋጋጥ ነው ተባለ። ዓለም አቀፍ የእርዳታ ድርጅቶች ኢትዮጵያ ውስጥ የፈጸሙት ወንጀል ሊጋለጥ ይገባዋል ተባለ። የወያኔ አስቸኳይ አዋጅ ህዝባዊ አመፁን ያከረዋል እንጂ ችግሩን አይፈታውም ተባለ። ሁሉም የፖለቲካ እስረኞች ይፈቱ የሚለው ህዝባዊ መፈክር መስተጋባቱ መቀጠል እንዳለበት ተነገረ። የሰሞኑ ህዝባዊ አመጽ ገበያውን መረበሹ ተስተውሏል።
ወደ ዝርዝሩ።
የወያኔው ድርጅት ተላላኪና አሽከር ተብሎ ሲጠራ የቆየው ጠቅላይ ሚኒስትር ተብየው ኃይለማርያም ደሳለኝ ከፓርቲው መሪነትና ከጠቅላይ ሚኒስትር ስልጣን የለቀቀ መሆኑን በወያኔ የመገናኛ አውታሮች አማካይነት በቀጥታ ባስተላለፈው የቪዲዮ መልእክት ገልጿል። የስልጣን መልቀቂያውን ጥያቄ የወከለው ድርጅት ህዴአድና የኢህአዴግ ስራ አስፈጻሚ ኮሚቴዎች የተቀበሉት መሆኑን ገልጾ የወያኔው ጭምብል ድርጅት ምክር ቤትና የወያኔው ፓርላማ ጥያቄውን ተቀብለው እንደሚያጸድቁት ያለውን ተስፋ ገልጿል። ይህ እስከሚሆን ድረስም ቦታውን ይዞ እንደሚቀጥል ጠቁሟል። ኃይለማርያም ከስልጣን ለመሰናበቱ ምክንያት ምን እንደሆነ ሲገልጽ በአገሪቱ ውስጥ የተከሰተው አሳሳቢ ሁኔታ እልባት እንዲያገኝ የመፍትሄው አካል ለመሆን በመፈለጉ መሆኑን ገልጾ ስልጣን የለቀቀው በገዛ ፈቃዱና ፍላጎቱ እንደሆነ አብራርቷል። ኃይለማርያም ደሳለኝ ምክትል ጠቅላይ ሚኒስትር ሆኖ በወያኔ የተሾመው ከ2002 ምርጫ በኋላ ሲሆን መለስ ዜናዊ ታሞ ከሞተ በኋላም በመስከረም 2004 ዓ.ም የጠቅላይ ሚኒስትርነቱ ስልጣን የወሰደ መሆኑ ይታወቃል። ኃይለማርያም ምንም እንኳን የወያኔ ታማኝ አሽከር በመሆን ለመስራት የሞከረ ቢሆንም የጠቅላይ ሚኒስትርነቱ ስልጣን በያዘበት ወቅት ብዙዎቹ የወያኔው ድርጅት ባለስልጣኖችን ያላስደሰተ መሆኑና በስሩም 3 ምክትል ጠቅላይ ሚኒስትሮች እንደተሾሙበት ይታወቃል። ባለፉት ጥቂት ዓመታት ኃይለማርያም የወያኔ ባለስልጣኖችን ፍላጎት ሲያሟላና ትዕዛዛቸውን ሲያከብር የቆየ ቢሆንም ዋና ዋናዎቹ የወያኔ ባለስልጣኖች ግለሰቡ ስልጣኑን እንዲለቅ ከፍተኛ ግፊት ሲያደርጉበት እንደነበር ይፋ ባልሆነ መንገድ ሲሰራጩ ከነበሩ ዜናዎች ማወቅ ይቻላል። ኃይለማርያም ስልጣን ለመልቀቅ ጥያቄ ያቀረበው በራሱ ፍላጎትና ፍቃድ ነው ቢልም ግፊቱ ችሎታ የለህም ልቀቅ በማለት በፊት ለፊት ከሚናገሩ የወያኔ ባለስልጣኖች እንደመጣ ውስጥ አዋቂዎች እየተናገሩ ይገኛሉ። ኃይለማርያም ከስልጣኑ ከተነሳ በወያኔው ህግ መሰረት የሚተካው በምክትል ጠቅላይ ሚኒስትር ቦታ ያለው ደመቀ መኮንን ሲሆን ኃይለማርያም ግን የኢህአዴግ ምክር ቤት ተሰብስቦ ሌላ ጠቅላይ ሚኒስትር እስኪመርጥ ድረስ በቦታ ላይ እንደሚቆይ ተናግሯል።
ለ27 ዓመታት አንድ የትግራይ ተቀባብ የጎሳ ቡድን ድፈን ሀገርን በጭካኔ አፍኖ የገዛ ለመቀጠል እየተሳነ መምጣቱ በዚህ ባሳለፍነው ሳምንት በተካሄዱ ህዝባዊ አመጾች ይዝ ይጨብጠውን እያጣ መምጣቱ እየታየ ነው። በተለያዩ አቅጣጫዎች የተካሄዱ አመጾች ኢላማቸው አድርገው ጥቃታቸውን ያሳረፉባቸው የወያኔ ንብረቶች የሆኑ የንግድ ድርጅቶችና የመጓጓዣ መኪናዎች መሆናቸውም ታውቋል። በአንዳንድ አካባቢዎች ጠኑ የወያኔ አባላትና ደህንነቶች መኖሪያ ቤቶችም የጥቃቱ ሰለባዎች ሆነዋል። ህዝባዊ አመጽ ህዝባዊ ቁጣ ህዝባዊ እርምጃ በመሆኑ አንዳንዴ ያልጠበቀ ውጤት ማስከተሉ የማይቀር መሆኑ ብዙዎች ያስረዳሉ። ይህ አሁን የታየው ህዝባዊ አመጽ ለዘመናት ወያኔ በኢትዮጵያና በህዝቧ ላይ እየፈጸመ ላለው ግፍና በደል እየሰጠ ያለ ምላሽ መሆኑን የፖለቲካ አዋቂዎች ያስረዳሉ። ወያኔ የአሶሳን ህዝብ በጥይት ደብድቧል፣ በእሳት አቃጥሏል፣ የበደሉ ነዋሪዎችን ሽማግሌዎችና ነፍሰ ጡሮችን ጨምሮ የፊጥኝ በማሰር ረጅም ገደል ውስጥ እየገፈተረ በመወርወር በእሩምታ ጥይት ቆልቷቸዋል። ወያኔ በወላይታ በአረካ ገበያ የወጣውን ህዝብ በእሩምታ ተኩስ ጨፍጭፏል። ወያኔ የጋምቤላ ህዝብ እጅግ ዘግናኝ በሆነ ሁኔታ በጥይት በሳንጃና በቆንጨራ ጨፍጭፏል። ወያኔ ታዋቂ መምህርና የሰብአዊ መብት ተሟጋጅ አሰፋ ማሩን በጠራራ ፀሐይ በስድስት ጥይት ገድሏል። እንዲሁም ታዋቂው የህግ ባለሙያና ጋዜጠኛ ተስፋዬ ታደሰን በቆንጨራና በሳንጃ ጨፍጭፎ ገድሏል። ወያኔ በሐዋሳ ከተማ ድምጻቸውን ያሰሙ የሲዳሞ ወጣቶችን በኃይለማርያም ደሳለኝ ፊታውራሪነት ጨፍጭፏል። ወያኔ የኢህአፓ አመራር አባላትን እነ ጸጋይ ወይን ደብተራውን እና ሌሎች አባላትን እስከዛሬ ከ24 ዓመታት በላይ ለይስሙላ እንኳን ፍርድ ቤት ሳያቀርብ የታሰሩበትን በመደበቅ ያሰቃያል። ወያኔ በ1997 ዓ.ም ከተለያዩ አካባቢዎች ወጣቶችን አፍሶ በደዴሳ በረሃ አይኖቻቸውን በጨርቅ እያሰረ ጫካ ውስጥ በመጣል በአሰቃቂ ሁኔታ ባዋሪዎች እንዲበሉ አድርጓል። ወያኔ በድፍን ኢትዮጵያ አረመኔው አጋዚን ጦሩን እያዘመተ በሺዎች የሚቆጠሩ ንጹሃንን ገድሏል። ወያኔ ከጎንደር እስከ ገለብ፣ ከጋምቤላ እስከ ያቤሎ፣ ከአሶሳ እስከ ጅጅጋ ወዘተ በድብቅ እስር ቤቶች ሰቆቃ እየፈጸመ ብዙ ሺዎችን በጅምላ መቃብሮች ቀብረዋል። የወያኔ ቁንጮዎች በብዙ ቢሊዮኖች የሚቆጠር የሀገር ሀብትና ገንዘብ መዝብረዋል። ወያኔ ህዝብን ከህዝብ ብሔረሰብን ከብሔረሰብ በማጋጨት በብዙዎች የሚቆጠሩ የንጹሃን ህይወት እንዲቀጠፍ አድርጓል። ይህ ህዝባዊ አመጽ ጠቅላይ ሚኒስትሩን በመቀየር ወይም በማሰርና በጭፍጨፋ የሚቆም አለመሆኑን የሚያስረዱ ወገኖች የህዝብ ጥያቄ መብቶቹን የሚያከብር በህዝብ የሚመረጥ ህዝባዊ መንግስት ይቋቋም መሆኑን ያስረዳሉ። ቀጣው መፈክርም ቁንጮ ወያኔዎች ለህዝብ ፍርድ ቤት ይቅረቡ የሚል እንደሆነም መገንዘብ ተችሏል።
አርብ የካቲት 9 ቀን የወያኔ አገዛዝ የሚኒስትሮች ምክር ቤት ለሁለተኛ ጊዜ አረመኔያዊና አምባገነን የአስቸኳይ ጊዜ አዋጅ በአገሪቱ ላይ አውጇል። ቀኑን ሙሉ በስብሰባ ላይ የዋለው የሚኒስትሮች ስብሰባ የተጠናቀቀው ምሽት ላይ ሲሆን አዋጁ በአገዛዙ ሚዲያዎች የታወጀው በዚሁ ጊዜ ነበረ። ቅዳሜ የካቲት 10 ቀን የወያኔ የመከላከያ ሚኒስትር ተብዬው ሲራጅ ፈጌሳ ለጋዜጠኞች በሰጠው መግለጫ የአዋጁን ይዘትና ፍሬ ሐሳብ አብራርቷል። ከቁጥጥር ውጪ የወጣ የጸጥታ ሁኔታ ለመጠበቅ በአስቸኳይ ጊዜ አዋጅ ማወጅ አስፈላጊ መሆኑን ገልጾ ከዛሬ ጀምሮ ተግባራዊ እንዲሆንና በ15 ቀን ውስጥ ለፓርላማ ቀርቦ እንደሚጸድቅ ዘርዝረዋል። አዋጁ ለሚቀጥሉት 6 ወራት እንደሚዘልቅና አስፈላጊ ከሆነም ለሌላ 4 ወር ተጨማሪ ጊዜ ሊቆይ ይችላል ተብሏል። እንደተለመደው አዋጁ የህዝቡን መሰረታዊ የሆነ ዲሞክራሲያዊና የፖለቲካ መብቶችን የሚከለክል ነው። በዚህ መሰረት መናገር፣ መጻፍ፣ ቅስቀሳ ማካሄድ፣ ጽሑፍ ማሰራጨት፣ መልእክት ማስተላለፍ፣ መደራጀት፣ መሰብሰብ፣ ሰላማዊ ሰልፍ ማድረግ፣ በቡድን ሆኖ መንቀሳቀስ ወዘተ ክልክል ናቸው። ማናቸውም የመገናኛ ዘዴ ይዘጋል የሰዓት ላፊ ይታወጃል ዜጎች ለሌላ ዙር በግፍ የሚታሰሩበትና በእስር ቤት የሚሰቃዩበት የሚገረፉበት ሁኔታ ተግባራዊ ይሆናል ያለ ፍርድ ቤት ትዕዛዝ እንዲይዙና በማጎላጣቢያዎች አስረው እንዲያሰቃዩ አዋጁ ይፈቅድላቸዋል የሰዓት ላፊ ይታወጃል መንገዶች ይዘጋሉ ሌሎችም አስከፊ እርምጃዎች ይወሰዳሉ ሲራጅ ፈጊሳ በመግለጫው ጠቅላይ ሚኒስትሩን የሚጨምር ኮማንድ ፖስት መቋቋሙን ገልጿል። ቅድሞን ቢሆን የመጣውን ትዛዝ ከመቀበል ውጪ በራሱ የመስመርት የሌለው አለማርያም አሁን ስልጣን ለቅቅ ያለው ባለበት ሁኔታ ወያኔ የጦር አበጋዞችና የጸጥታው ካድሮችን እንዳሻቸውን ፈነጭበት ፈላጭ ቆራጭ አገዛዝ መሆኑን አይጠራጠርም ተብሏል። አዋጁ የሚኒስትሮች ምክር ቤት በሙሉ ድምጽ አሳልፎት የታወጀ ነው ቢባልም ከቅርብ ጊዜ ወዲህ አገዛዙን እየተፈታተኑ ያሉት የሆዴድና የባዴን ባለስልጣኖች ምን ያህል እንደተቀበሉት የሚታወቅ ነገር የለም። ይህ አረመኔና አስከፊ የሆነ ያሰብኳይ ጊዜዎች ሊዘርፍ የሚችለው 2/3 የሚሆኑ የምክር ቤት አባላቱ ከደገፉት ብቻ ስለሆነ በሆዴድና በባዴን አባላት የተቃወሙ ድምጽ ውድቅ ሊሆን የሚችልበት ሁኔታ አለ በማለት አንዳንድ ወገኖች ይናገራሉ። የወያኔ አገዛዝ ከዚህ በፊት ለ10 ወራት የዘለቀ ያስቸኳይ ጊዜ አዋጅ ማወጁ ይታወሳል። አዋጁን መሰረት በማድረግ የህዝቡን ዲሞክራሲያዊና ፖለቲካዊ መብት ነፍጎ ከ40,000 በላይ የሆኑ ዜጎችን በየማጎሪያው አስሮ ለማሰቃየት ቢሞክርም ሁኔታው በወጣቱ ላይ ምሬትና እልህን ወልዶ በከፍተኛ ስሜት ትግሉን ይበልጥ እንዲፋፋም አደረገ እንጂ ያመጣው መፍትሄ አለመኖሩን እየታወቀ አሁን በድጋሚ ማወጁ አገዛዙ ካለፈው አለመማሩን ያሳያል ተብሏል። ባለፈው ያስቸኳይ ጊዜ አዋጅ ኢንተርኔትና የስልክ እንዲሁም ሌሎች መገናኛ አገልግሎቶች መቋረጣቸው አገሪቱ ከፍተኛ የኢኮኖሚ ማጥ ውስጥ የገባች መሆኑም ይታወሳል። አርብ የካቲት 9 ቀን የወያኔ አገዛዝ ያስቸኳይ ጊዜ አዋጁን በይፋ ከመግለጹ በፊት 101 እስረኞች ክሳቸው ተሰርዞ እንዲፈቱ መወሰኑን ተገልጿል። ከሚፈቱት መካከል በወልቃይት የማንነት ጥያቄ ምክንያት የታሰሩት ኮሎኔል ደመቀ ዘውዱ እንዲሁም በጎንደር ህዝባዊ አመጽ አነሳስተዋል በማለት የታሰሩት ንግስት ጋና ሌሎች ከሷ ጋር የታሰሩ ዜጎች እንዲሁም ከጥቂት አመታት በፊት በፈንቅለ መንግስት ለማድረግ ሞክራቸዋል ተብሎ የታሰሩት ብርጋዴር ጀነራል ተፈራ ማሞና ብርጋዴር ጀነራል አሳምነው ጽጌ እንደሚገኙበት ተዘግቧል።
ወትሮንም ቢሆን ኢትዮጵያ ለ27 አመታት ባስቸኳይ አዋጅ ስር መቆየቷን የሚገልጹ እንደሚያስረዱት የአዋጁ መግለጫ አላማው ህዝብን ለማስፈራራት ቢሆንም ፍሬ ቢስ ነው ተብሏል። ወያኔ 27 አመታት እየተቆሰ የሚገለው በቡሽ ወይም በጎማ ጥይት ሳይሆን በባሩድ ጥይት መሆኑ መታወቁን የሚያስረዱ እንደሚሉት የአስቸኳይ ጊዜ አዋጁ የሚያስፈራራው የወያኔን ሰፈር እንጂ እያመጸ ያለውን ህዝብ አለመሆኑን ያስረዳሉ። በወያኔ መንደር መፍረክረክና መከፋፈል መኖሩን የሚያሳይ ነው የተባለው የአስቸኳይ ጊዜ አዋጁ ለወያኔ ፓርላማ ቀርቦ ለይስሙላ መጽደቅ ሲገባው የሚኒስትሮች ውይይት እንደ አዋጅ መቆጠሩን የወያኔን መሰነጣጠቅ የሚያሳይም ነው ተብሏል። ይህ አዋጅ ሰዓት እላፊንና ሌሎች ገደቦችን ሁሉ ሊጥል እንደሚችል የተነገረ ሲሆን ይህ በራሱ ህዝባዊ ቀውስ ሊያስከትል እንደሚችል ብዙዎች ያስረዳሉ። በዚህ በአስቸኳይ አዋጅም ወያኔ በ1997 ዓ.ም በአዲስ አበባ ከተማ በመርካቶ በ4 ኪሎና በፒያሳ በርካታ ታንኮችንና የጦር ሜዳ መሳሪያዎችን የታጠቁ የአረመኔው የአጋዚ ጦሩን በማሰማራት ህዝብን ለመጨፍጨፍ መዛቱ የሚታወስ ሲሆን አሁንም ይህንን የጭራቅ አረመኔ ተውኔት ሊደግመው ይችል ይሆናል የሚል ግምታቸውን የሚሰነዝሩ እንደሚሉት ይህ ሁኔታ ህዝባዊ አመጹን ያከረዋል እንጂ ችግሩን አይፈታውም ይላሉ።
ወያኔ ጠፍጥፎ የሰራቸውን ወይም እንዲፈጠሩ የረዳቸውን የጎሳ ድርጅቶችና የተጠሉ ተለጣፊዎች ወኪል ላኩ ብሎ ወኪሎቹ ወያኔ በፓርላማ የሚያጸድቀውን ወይም የሚጥለውን ጠቅላይ ሚኒስትር ተብዬ እንዲመረጥ ለማድረግ አቅዷል የሚለው መረጃ በአሁኑ ጊዜ በመናፈስ ላይ ይገኛል። 547 የፓርላማ አባላት በመላ የወያኔ አባላት መሆናቸውን የማያውቅ የለም በሚል ያሽሟጠጡ ክፍሎች በዚህም ሆነ በዚያ ግን የወያኔ ትዕዛዝ የሚያስፈጽም ዳግማዊ ኃይለማርያም መመደቡ አያጠራጥርም ብለዋል። ወያኔ ኦሮሞን ወይም አማራን ከሾመ የሚካሄደው ትግል ያከትማል ብለው የሚቃዡ በአዳን ብቻ ሳይሆኑ ዜጎችም ጭምር መሆናቸውም ተነግሯል። የህዝብን ትግል በክልልና ጎጥ ሸርሽነው ሊፈርጁ የከተሉትና የተነሱት ወደዱም ጠሉም ጸረ ህዝብና አፍቅሮ ወያኔ አቋምን ይዘዋል ተብሏል።
ከቅርብ ጊዜ ወዲህ በየአቅጣጫው የሚያስተጋቡ መፈክሮች ወያኔ ሌባ፣ ወያኔ ይወገድ፣ ወያኔ በቃ የሚሉ ሲሆኑ ከነዚህ ውስጥ ሁሉም የፖለቲካ እስረኞች ይፈቱ የሚለው እየተለመደ መምጣቱ የህዝብን የንቃት ደረጃ የሚያሳይ መሆኑ እየተነገረ ነው። ከዚህ ቀደም እንኳን ሀገር ውስጥ የሚንቀሳቀሱ የተቃዋሚ ድርጅቶች ቀርቶ በውጪ ሀገርም እንኳን ያሉት የራሳቸውን አባላት ብቻ የማንሳት ክፉ አባዜ የተቃዋሚን ጎራ ተቆራኝቶትና እንደ መርግ ተጭኖት እንደከረመ ይታወሳል ተብሏል። በህዝባዊ አመጹ ህዝቡ ሁሉም የፖለቲካ እስረኞች ይፈቱ የሚል መፈክር መሰማቱ ለተቃዋሚዎች ትምህርት ሰጪ ነው የሚሉ ብዙዎች ናቸው። ኢህአፓ በደረገጹ ፊት ለፊት በደመቀ ቀለም ሁሉም የፖለቲካ እስረኞች ይፈቱ የሚለውን ረጅም ዓመታት መለጠፉ የሚታወቅ ሲሆን መፈክሩ የተረሱትን፣ የተዘነጉትን፣ የታሰሩበት ደብዛው የማይታወቀውን እንደነ ጸጋዬ ወይም ደብተራው እና ጓዶቹ እንዲሁም በየጨለማ እስር ቤቶች ቁም ስቅራቸውን የሚያዩ ሁሉ ሚስጥሩ ተጋልጦ በሕይወት ያሉት ይፈቱ፣ ማቀው የተገደሉትም በዝርዝር ይታወቁ፣ ገዳዮቻቸው የወያኔ ቁንጮዎች ለፍርድ ይቅረቡ የሚል ጥያቄም በህዝባዊ አመጹ ሊካተት ይገባዋል ተብሏል።
የህዝብ ትግል በተለይ ሁሉም የፖለቲካ እስረኞች ይፈቱ ጩኸት በመጠናከሩ ወያኔ የፈረደባቸውንም ያልፈረደባቸውንም የተወሰኑ እስረኞች መልቀቅ ቢቀጥልም እስካሁን ከጎንደር ጎጃም የተያዙ በርካታ እስረኞች ያልተለቀቁ ከመሆናቸውም በላይ አንድም ኢህአፓ ተብሎ የታሰረና ደብዛው የጠፋ እስረኛ ያልተፈታም ለፍርድ ቀርቦም ያልተፈረደበትም መሆኑ ተወግዟል። የተፈቱ እስረኞችም ሆኑ ራሳቸውን ተቃዋሚ ድርጅት ሊሉ የቃጡት ቡድኖች ሁሉ አንድም አምልጧቸው በኢህአፓነት የተያዙ እስረኞችስ ለምን አይፈቱም ብለው ድምፅ ለመስማት አልታደልንም። ኢህአፓ የህዝብ ትግል ማገር ምሰሶ እንጂ እንደ እንጀራ ልጅ የሚተካ ለመሆኑን እስካሁን መረዳት ያቃታቸው አንዳንዶቹ በህዝብ ትግልና መስዋዕትነት ተፈተው እያለ ፈረንጆችና ምዕራባውያንን ማመስገኑን መርጠው ህዝብንም አሳዝነዋል። ሁሉም የፖለቲካ እስረኞች ይፈቱ የሚለው ትግል ይቀጥል ያሉ ሀገር ወዳዶች እንደ 1983 በሽግግር ሽፋን የወያኔና ጎጠኞች ስርዓት በሀገራችን እንዳይቀጥል እንዳይከሰት ትግላችንን አጠናክረን መቀጠል አለብን ብለዋል።
ሰኞ የተጀመረው የገበያ ማዕቀብና ህዝባዊ አመጽ ገበያዎችን፣ የመጓጓዣ እንቅስቃሴዎችን፣ ትምህርት ቤቶችን፣ ሆቴሎችን፣ የምግብ ቤቶችንና ሸቀጣሸቀጥ መሸጫ መደብሮችን ሙሉ በሙሉ በመዝጋት በተለያዩ ቦታዎች አድማው በተሳካ ሁኔታ የተካሄደ መሆኑን ከሚደርሱ መረጃዎች መገንዘብ ተችሏል። በአንዳንድ ቦታዎች ህዝባዊ አመጹን ለማስቆም የወያኔ አመራር አባላት የአጋዚያን የፌዴራል ፖሊስን በማሰማራት የአድማው አስተባባሪ ናቸው ተብሎ የሚጠረጠሩ ሰዎችን በማሰርና በመግደል እርምጃ ለመውሰድ ቢሞክርም የተጀመረው ተቃውሞ እንዲያውም ወደ ህዝባዊ አመጽ ተለወጠ እንጂ እንደተመኙት ሊከሽፍ አለመቻሉም ታውቋል። በርካታ ወጣቶች መገደላቸውና መታሰራቸው ይነገራል። ከእሁድ ጀምሮ በተለያዩ ከተሞች 17 በላይ የሚሆኑ ሰዎች የተገደሉ መሆናቸውን አንዳንድ ምንጮች ገልጸዋል።
ሰሞኑ የተቀሰቀሰው ህዝባዊ አመጽ ዋና ዋና አውራ ጎዳናዎችን በድንጋይ፣ በጎማና በትልልቅ ጊንዲላ እንጨቶች መዝጋትና የወያኔ ህወሓት አባላትና ደጋፊዎች ንብረት የሆኑ ረጃጅም የጭነት ካሚዮኖች እንደ ሰላም የተባለው አውቶቡስና የመሳሰሉት የማጋየት እርምጃዎች ይወስዱ ስለነበር ማንኛውም የመጓጓዣ እንቅስቃሴ ቀጥ በማለቱ ከቦታ ቦታ የሚጓጓዝ እህል፣ አትክልትና ፍራፍሬ በጠበቀው ጊዜ መድረስ ያልቻሉ በመሆኑ ከጥቅም ውጪ መሆናቸው ታውቋል። በዚህ ባሳለፍነው ሳምንት ኦክስፋም የተባለው የእንግሊዝ የእርዳታ ድርጅት የሃይቲና ቻድ የአካባቢው ሹሞች በእርዳታ መስጫ ቦታዎች ተልለው የሚገኙ እናቶችና ልጃገረዶችን በመድፈርና የዝሙት ንግድ በማስፋፋት ቅሌት መከሰሳቸው አብይ ወሬ ሆኖ መቅረቡን የታዘቡ በኢትዮጵያም የእነዚህ ድርጅቶች ጉድ ቢቆፈር እጅግ አስደንጋጭና ዘግናኝ የተዳፈነ ግፍ ሊወጣ እንደሚችል ይናገራሉ። በ1977 ዓ.ም በራብ በሚረግፈው በትግራይ ህዝብ ስም የምዕራብ ሀገራት ህዝብ የለገሰውን ገንዘብ ከወያኔ ቁንጮዎች ጋር በመመሳጠር ህዝብ እንደ ቅጠል እየረገፈ በነበረበት የከበሩ የእርዳታ ሹማምንት ፈረንጆች መኖራቸው የሚታወቅ ሲሆን ይህ ይፋ መውጫውና ለፍትህ መቅረቢያው ጊዜ መድረሱን ብዙዎች ያስረዳሉ። ህጻናትን በማሳደግ ስም የሚደፍሩ ፈረንጆች ብዙ መሆናቸው ሲታወቅ በአንድ ወቅት አንድ እንግሊዛዊ 300 ወንድ ህጻናትን በመድፈር መከሰስ የሚታወስ መሆኑን የሚጠቅሱ ወገኖች እንደሚሉት በአሁኑ ወቅትም ቢሆን ከወያኔ ሹሞች ጋር የጥቅም ግንኙነት ያላቸው በርካታ ምግባረ ክፉ የእርዳታ ድርጅቶች ሹሞችና የበታች ሰራተኞች ሊኖሩ እንደሚችሉ ሊገመት ይገባዋል።
በደቡብ አፍሪካ በሙስና ተከሰው ከስልጣን እንዲወገዱ የተደረጉት ጃኮብ ዙማን የተኩት ሲሪል ራማፎዛ ከእጅ አይሻል ዶማ መሆናቸው አልቀረም ሲሉ የፖለቲካ ተንታኞች ተችተዋል። ራማፎዛ የማንዴላ ምትክ ሆነው ፕሬዚደንት ለመሆን ሲቋምጡ አመታት አሳልፈዋል ያሉ ክፍሎች ዙማ ከህንድ ሀብታሞች ጋር ሲተቃቀፉ ራማፎዛ ደግሞ ከነጭ ማዕድን ኩባንያዎች ጋር ገጥመው ወደ 450 ሚሊዮን ዶላር ባለሀብት ለመሆን በቅተዋል ይላሉ። ራማፎዛ የሰራተኛ ማህበር መሪ ከነበሩበት ጊዜ ጀምሮ ምቾትና ገንዘብን ይወዳሉ ያሉ ክፍሎች ከጥቂት ዓመታት በፊት የተቃውሞ ሰልፍ ያደርጉ የነበሩ ከ30 በላይ የወርቅ ማዕድን ሰራተኞች ግድያም ተጠያቂ ናቸው ይላሉ። የገዢው ፓርቲ ኤኤምሲ የተበላሸ ፖለቲካ ካልተለወጠ ዙማን የጥቁር ካፒታሊስት በሚባለው ራማፎዛ መተካቱ ፋይዳ ቢስ ይሆናል በሚልም ተገምግሟል። ግለሰብ ባለስልጣንን አውርዶ ብልሹ የሆነውን ፖለቲካ መቀጠል ወያኔም አሁን እየሞከረው ያለው ተመሳሳይ ውድቅ መንገድ ነው ተብሏል። የፍካሬ ዜና ፕሮግራማችን በዚሁ ይጠቃልላል።
የሚሽከረከሩ ራሳቸውን መንግስት ብለው የሚጠሩ በክብሪት የታፉ በንቀት ያበጡ እንደ ደረጃቸው የሚቀጠቅጡ ከመጥበሻ ወደ ሳት የሚገለብጡ ዛሬም ተመርቀው መለስ ብለው መጡ የሚሰቀጥጡ ጡት የቆራረጡ ውስጥ እግር የላጡ የሰው ነፍስ የዋሉ ትላንት የነበሩ ዛሬም የሚሰሩ ጨካኝ የደም እጆች በዘውድ ብቅ ያሉ በፋሽስት ያደጉ በወያኔ ኢህአዴግ የተመነደጉ ከአንደኛው ወደ አንዱ ገልበጥበጥ የሚሉ ሶስት አባት ቀያይረው መሐላ የሚሉ በደም የተሞላ ካናት ከእግራቸው አስፈሪ ጥፍርና ረጅም ጥርስ ያላቸው ባት የሚጫወቱ በደም የሚዋኙ እረፍት የማያውቁ ቅልፍ የማይተኙ እናትና ልጅን አስረው ተገናኝተው ጎትተው የሚያወጡ በግፍ አስረግዘው የሚሰቀጥጡ ጡት የቆራረጡ ውስጥ ግን የላጡ የሰው ነፍስ የዋጡ ትላንት የነበሩ ዛሬም የሚሰሩ ጨካኝ የደም ታች አምናም አምና አሁንም ዘንድሮ ሰው የሚያመልጣቸው ከጉድጓድ ተቀብሮ እኔ ልግደል እኔ ብለው የሚጋፉ ያገኙትን ሁላ ሳይመቱም ማልፍ ህፃን አዛውንቱን ጥርጥፍ አርገው በልተው እስስ የሚጣሉ ደምጠጥተው ብርሃን የማፍሩ ጨለማ የማይፈሩ ሰውን የሚያርዱ ከቤት እየጠሩ አሁን በዚህ ያለፉ እኒሁና መጡ የሚባልላቸው ህፃን ማስፈራሪያ አፈጣጥራቸው በጨካኝ ስራቸው የተመሰከሩ እና ያጅቦች ተብለው የሚጠሩ የሚሰቀጥቱ ተፈቅዶ የሰው ነፍስ ትላንት የነበሩ ዛሬም የሚሰሩ ክብርብር የሚሉ መንገድ ሲጀምሩ በእያንዳንዱ እርምጃ አንገት የሚያዞሩ ሲሄዱ የሚቃዩ የሚቀባጥሩ ጥላቸውን እንኳን የሚጠራጠሩ ሰው በዛ ካለበት የማይቀመጡ ላብ ጠብ የሚላቸው ድንገት ሲጨበጡ የሚሰበጥጡ ጡት የቆራረጡ ውስጥ ግር የላቱ የሰው ነፍስዋት ሬሳ ስረው በገመድ ከኮረኮንች ላይ በመኪና ጎትተው በጠራራው ፀሐይ ህዝቡን ያስገደዱ አጨብጭቡ ጨካኝ የደብቹ የሚሰቀጥጡ ጡት የቆራረጡ ውስጥ ግር የላጡ የሰው ነፍስ የዋጡ ትላንት የነበሩ ዛሬም የሚሰሩ ጭካ የደም እጆች ሁና የሚተነፍሱ ሮጦ እንደደከሙ በዓይናቸው ዙሪያውን እየለቃቀሙ አፍነው የወሰዱ ዓይን የጎነጎኑ አጥንት ያደቀቁ ጣት ቆርጠው የጣሉ ተረከዝ አፍርሰው ጥፍር የነቀሉ እንደሚሸጥ ጀኛ ጥርስ የፈነቀሉ ወገብ የሰበሩ በሳፋ በየጎዳናው በዓለም ላይ ያለ የጨካኝ ስም ሁላ ከቶም ማይበቃቸው ቢሰፈር ቢሞላ ሰው እንደ ሙዝ ልጣጭ የሚያሽቀነጥሩ አእላፍ እጅግሮች ሰብስበው የሚያስሩ ቅር እንኳ የማይላቸው በግፍ የዳበሩ ለአንድ ቀንም ቢሆን ከሕዝቡ ያልተማሩ ገዢ ሆነው ያሉም ለገዢም ያደሩ የሚሰቀጥጡ ጡት የቆራረጡ ውስጥ ግር የላጡ የሰውነት ሰራጡ የደምጆች
አድማው እንዲስፋፋ ስልትና ህብረትን ማጠናከር ቆርጦ ለትግል የተነሳው የኢትዮጵያ ህዝብ ጭፍጨፋና ግድያ ቢበዛበትም አምርሮ ትግሉን በመቀጠሉ የወያኔን ምሽግ እየሰባበረው እያፈረሰውም ነው። ወያኔዎች ብርክ ይዟቸዋል። ከወልዲያ ወደ አማሬሳ በደም የሚሸጋገሩት የጥንካሬ ሳይሆን የፍርሃትና የለመደባቸው ነፍሰ ገዳይነት ተጠናውጧቸው ነው። ወያኔዎች ራሳቸውን ለማዳም ግድያውን አክትመው ህዝብን መማጠንና ስልጣን መልቀቅ ነው ያለባቸው። ይህ ለብዙዎች ምስጢር ያልሆነን ጉዳይ ወያኔ ሊያይ ያልቻለው አይኑ በጸያፍ ዘረኝነት ተንሸዋሮበት መሆኑ ጥርጥር የለውም። የህዝባችን ትግል ከአንድ ደረጃ ወደ ሌላ ከፍ እያለ በመሄድ ላይ ነው። የሚፈለገውም ህብረትና የጋራ ትግል እየታየ ነው። በብዙ ቦታዎች ለተወሰኑ ቀናት የተጠራው የሥራ ማቆም አድማ በጥሩ ሁኔታ መከሰቱ መቀጠሉ ምልክት ነው። ወያኔ ያለው የአድማ ማፍረሻ መሳሪያ ያው ኃይል መጠቀም፣ መሪዎቹን ማሰር፣ ተከታዮቹን በአድማ አደፍራሽነት ማንቀሳቀስ ነው። በታሪክም ስናይ የሰርቶ አደሩን አድማ አፍራሽ የወንጀል ቡድኖች ማፊያዎች በግድያ ተሰማርተው አድማ ፍራሽ ወዳሞችን ከሌሎች ቦታዎች አምጥቶም በማሰራት ነው። በዚህ አድማ ቀደም እንዳልነው በከተሞች ያሉ የትግራይ ተወላጆች ተሳታፊ ሳይሆኑ ቀርቶ የህዝብን አድማ ለማፍረስ ለማጨናገፍ ከወያኔ ጎን ከቆሙ ይህ በህዝብና በትግራይ ተወላጆች መካከል ትልቅ ቦይቆፍሮ ለርስ በርሱ ግጭት አመጪ መሆኑ የሚታወቅና ሁሉም ሊገነዘበው የሚገባ ሀቅ ነው። ከዚህ ቀደም በ1997 ዓ.ም ተመረተ የሙት ከተማ አድማ በህብረት ተዘጋጅቶ በለዚናዊ በፍራት ተውጦ ባለበት በአሜሪካና እንግሊዝ ገፋፊነት ሁለት አድርባይ የተቃዋሚ ግንባሮች መሪዎች አድማውን ሊሰርዙና ሊያከሽፉ መቻላቸውን የምንረሳው አይደለንም። የህብረቱ አንዱ መሪ ሆኖ ወደ ክህደቱ ያዘነበለው ግለሰብ ደግሞ አሁንም አድርባይነትን እየቸረቸረና የህዝብን ትግል እያደናቀፈ እንዳለ የምናውቀው ምጸት ነው። አድማ ስኬታማ እንዲሆን መደራጀትና ቆራጥ መሪዎችን የሚያገኝ መሆን አለበት። ድመቱ ወያኔ ነብር አነር ነኝ ብሎ ሲያጓራ ሸብረክ የማይሉ ተቃዋሚዎችና ህዝብ መኖር አለበት። ከጀመረም እስከ ግቡ ወይም መጨረሻ እስካለው መቀጠል መቻሉም ወሳኝ ይሆናል። አድማው ተጠናክሮ መቀጠሉ ብቻ ሳይሆን ሰሞኑን ደብረዘይትና ሌሎች ቦታዎች ላይም እንደታየው አድማው በጸረ ወያኔ እርምጃዎች መታጀብም ይኖርበታል። ንብረታቸውን ማጋየት፣ ሌላ በህብረት መወሰድ ያለበት እርምጃ የወያኔን ጎጥ መዝጋቢ መታወቂያ ካርድ በጋራ ማቃጠል ነው። በደቡብ አፍሪካ የክልል የባንቱስታን ጊዜ የተደረገ ነው። የወያኔን ሰይጣናዊ ባንዲራ ከማቃጠልም ጋር ይያያዛል። አረመኔ የወያኔ ካድሬዎችን በቦሌና ሌሎች ቦታዎች ባሉ የምስጢር እስር ቤቶች ግብረ ስየል ፈጻሚ አውሬዎችንም መቅጣት ወቅታዊ ነው። በተማሪ ማህበር የአጼው ጊዜ እንቅስቃሴ በይፋ የተመረጡ የተማሪ ማህበሩ መሪዎች በፖሊስ መያዛቸው አይቀሬ ስለነበር የአድማ ኮሚቴ በሚል የምስጢር ተቋም ተመስርቶ መሪዎቹ ሲታሰሩ አድማውን ያስቀጥል ነበር። በ1997 ህብረትም ቅንጅትም በዚህ መንገድ ለጥቃቱ እንዲዘጋጁና ትግሉን እንዲያስቀጥሉ ምክር ተለግሶ አሜሪካ አለልን ወያኔ ያስረንም ያሉት መሪዎች ምንም ሳይዘጋጁ ወደ ከርቸሌ ዘልቀው ትግሉን አለመሪ አስቀርተውታል። አሁንም አይሆንም ምን ተተሽ ይሆናልን ያጂ ነውና ለጥቃቱ መዘጋጀት አስፈላጊ ነው። ድርጅታዊ ይዘትና ቅንጅትን ማጠናከርም የማይታለፍ ግዳጅ መሆኑ ግልጽ ሊሆን ይገባል። ሰርጎ ገቦች የአድማውን ይዘትና ትብብር እንዳይጎዱ ነቅቶ መጠበቅም የሚገባ መሆን መጠቆም አለበት። መለስ ብለንም በየካቲት ለምን አንዳንዶቹ የአድማ ሙከራዎች ለድል ሲበቁ አንዳንዶቹ ደግሞ ከሸፉ የሚለውንም መመርመር ይገባል። አድማ በየአይነቱም መሆኑን መርሳት አይገባም። የስራ ማቆም አድማውን በሌላ ቦታ በሙት ከተማ አድማ ማጀብ ይቻላል። ለሚያዋጣ ጊዜ ተልሞና ተዘጋጅቶ በከተሞች የውሃም የመብራት አገልግሎትን መጥፋቱ የሚኖረውን አንደምታ ማወቅ ያስፈልጋል። ባጀው ጊዜ የተማሪዎች አድማ እንዲቀጥል ከገጠር ከተሞች ለመጡ አዳሪ ተማሪዎች ማደሪያ ቤት ፍለጋና ገንዘብን ፍለጋ ላይ ህዝብ ድጋፉን ሰጥቶ አድማውን አስቀጥሎ እንደነበር ይታወሳል። በመገናኛ ብዙሃን ወይም በድረገጽ ዋትስአፕ ወዘተ ላይ ሙሉ ጫናን ጥሎ መስራቱም ኢንተርኔት ሲዘጋ ከትማልና ከሬዲዮ ግንኙነት ጎን መላላክም እንደነበር ማስታወስ ተገቢ ይሆናል። ለሁኔታው በሚያመች ስልት መታገል ማለት ነው። ትግሉን የጋራ ማድረግ ከጀመሩ በቀላሉ አለመተው፣ ወያኔን ማሸበር ማስጨነቅ፣ ለሰማት ደመላሽ መሆን። መራራ ትግል ሲካሄድ ቡከን አድርባዎች ሊመሩት የሚችሉ አይደሉምና መድረክ ልንሰጣቸውና እጅ በመስጠቱም ልናጀባቸው ከቶም የሚጠበቅ መሆን የለበትም። ጊዜ ያገኘ ጊዜን አይጠብቅም ተብሏል። የህዝባችን ጊዜ፣ የኢትዮጵያ መከበሪያ ጊዜ፣ የወያኔ መውደቂያ ጊዜ አሁን ነውና ሁለገብ ትግሉ ጨክኖ መካሄድ አለበት። ወያኔን መጣል ማስወገድ የሚቻለው በተባበረው የህዝብ ትግል ነውና ሳንከፋፈልና ሳንለያይ ቆርጠን ትግሉን መግፋት አለብን። ወያኔ ለደንቃራ በሚጥልልን የተንኮል እርምጃዎችና ቃሎች ሳንገታ ወደ ዋና ግባችን ወደ የወያኔን አገዛዝ መጣል መገስገስ አለብን። ከዚህም በተያያዘ ምንም እንኳ ወያኔ ተወላጆቹን አንስቶ ማህበራትና ተቋሞችን ቢሞላም ዋና ዋና ተቃዋሞች አየር መንገድ፣ ውሃና መብራት ክፍል፣ በአገዛዙ መስሪያ ቤቶች ወዘተ አድማው እንዲስፋፋ ማድረግ መቻል አለብን። በወያኔ አፋኝ ተቋሞችም ላይ ስልታዊ ቅስቀሳና ቅጣት ተያይዘው መከሰት ይኖርባቸዋል። ምክር ያልቀየረውን ቅጣት ያቀናዋል ወይም ያጠፋዋል። በከተሞች በሚደረገው ትግል የትግራይ ተወላጆች የተስተካከለ ህዝባዊ አቋም መያዛቸው ክብደት ይኖረዋል። ወያኔን ለማዳከም ከፍተኛ ሚና ይኖራቸዋል። የተማሪዎችና አስተማሪዎች ያድማ አካል ሆነው ከቀጠሉ አንደምታው ቀላል አይሆንም። የትራንስፖርት ዘርፍም ባድማው ቀጥ ማለት አለበት። መስጊዶችና ቤተክርስቲያኖችም ያድማው ሙሉ ደጋፊ ተካፋይ መሆናቸው በጣም ወሳኝ ነው። የወያኔ ሼኮችና ጳጳሶችን ነጥሎ ማስቀረትና የክርስቲያን እስላም የጋራ እንቅስቃሴውን ማጠናከሩ ትኩረት ይሰጣው የሚገባ ነው። የኢህአፓ አባላትና ደጋፊዎች በዚህ ወሳኝ ትግል ተሳትፏቸውን ይበልጥ ያጠነክሩ ያስፋፉ ዘንድ የሚጠበቅም ነው። በወያኔ ሰራዊት ውስጥ ያላችሁም የህዝብ ወገኖች ጠንከር ያለ ድርጅታዊ ስራን መስራት ጊዜው አሁን መሆኑን ማወቅ አለባችሁ እንላለን። መሸመቅማ ያደረግነው ሲሆን ማጥቃት ደግሞ ጊዜው እየመጣ ነውና የምንጠብቀው ልዩ እዝና መመሪያም የለም። ተነስ ኢትዮጵያዊ ሁሉ! ይህን የባንዳ ጥርቅም ድምጥማጡን አጥፋ ተብሏልና ሌላ የሚጎሰም ነገሪት አይኖርም። ተቃዋሚ ነን የሚሉት ጉዶች ገና ትግሉ ሳይጀምር የተኮላሹ መሆናቸውን ካወቅንም ቆይተናል። ከነሱ ምንም አይጠበቅም። ተለጣፊ ኑ እናብር ሲላቸው የነበሩበትን ህብረት ተብዬ ተቋም ከመቀጽበት ክደው መጣን ተቀበሉን ብለው ማፈሪያ ሲሆኑም መታዘብ የግዳችን ሆኗል። ከነዚህ አይነት የወያኔ ቀጥር ተላዎች ጋር ጊዜ ብልናጠፋም ሆነ አብረን በጉንጭ አልፋ ባዶ ትግል እንጠመድ መጠበቅ መኖር የለበትም። አድማው ይስፋፋ ይከተል። በወያኔ ላይ ሁለገብ እርምጃ እንውሰድ። በእኛ በኩል በወያኔ ላይ የሚወሰድ የጥቃት እርምጃ ሁሉ ፍትሃዊና መቀጠል ያለበት ነው። ወያኔ ሲጠቃ ጸረ ትግሬነት ነው የሚለውን ተቀብለን ጫጫታውን ልናጅብም አይጠበቅ እንላለን። በተቻለው ሁሉ ወያኔን እናጥቃው እናሸብረው ነው የኛ መልእክት። በዚህም የወንጀለኛን ጠበቃ አብረው ቃመርሃችን መሆኑን ለሁሉም ግልጽ መሆን አለበት። ጸረ ወያኔው የጋራ ትግላችን ይፋፋም፣ አድማው ይስፋፋ ይጠናከር።
እረኝ በቃኝ በላበሻ ዳር እስከ ዳር ጠቅሎ ተላብሶ ጭለማ የብራን ያለ ሲባል ከጠፋ የሚሰማ ሚዛን ተበጥሶ ፍትህ ሲንኮታኮት አገርን ገዛው ሲል ዘውድ ጭኖ ውሸት መብት እየተበላ ክብር ተፈርፍሮ ጉቦን ለማሳበጥ ከሆነኛ ኑሮ ከዋለን ካደረን በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ እረ ያመጽ ያለ ዳር እስከ ዳር አግለጥም ቢንበላ በሻ ዓለም መጽሐፍ ነው አንተም ጭቃ ቀለም በነጻ ለመኖር ከምቢታ ሌላ የሚያዋጣ የለም። እስከ መቼ ድረስ ዓለም ይሳቅብህ በየግድግዳው ላይ ለጠፍ ምስል ገዢ ይነግድብህ መግዛቱን የማያውቅ ገዢ እየገጠመ እስከ መቼ ድረስ እንደ መሬት ታርሰ እንደ ጫት ተቅመ እናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ ኧረ ያመጽ ያለ በቃኛ ልገዛም ቢበላ በሻ ተፈጥሮ የሰጠህን ክቡር ሰውነትን እርቃኑን ካስቀሩት ክብር ከነፈጉት አፍነ ጣላቸው ታፍነ አትሙት ለሰላም ተነጥፈ ካቃጠሉ በሳት ሰላም ክላስከብር ሰላምን በመንሳት ይህ ወላጁን የሸጠ ሙዚ ሆነ ዳሪ አይን ያወጣ ግዢ ባለማሳፋሪ መንግሥት ተብየው የሕዝብ አገር ተውሳክ ቆሽት እያረ ራስን ከምታክ ድምፅ ጮክ ብሎ ይውጣና ይዋርቀው እምቢታ ይሰማ ምድሩን ይሰንጥቀው አካልህ አይቀበል ግስመኝ ግፍን ሰው ነኝ ብሎ ገዥን ያቀላልቅ ያፍሰው አንጋሩ ልብ ደንደን ብሎ ክንድን ያጠንክረው እግር ጠጠር ብሎ መንገዱን ያቅብረው እጅ ተወራይቶ ጨለመውን ይቅረፍ አሻፈረኝ ብሎ አይገዛኝም ሰለፍ በትላንት ተሰዳጅ የዛሬው አሳዳጅ ደርግን ጨፍጫፊ ባይ ራስ ሰው አራጭ መንግሥት ሰብየው የሽፍቶች ጎተራ አዲስ አበባ ጫካው ሂልተንን ተራራ አድርጎ መሽጎ በደም ሲጨማለቅ ጽናትን ተላብሰን ቢታን ነው ማጥበቅ ሳንባን አውጥተው በጠባቦች ሳንባ ድምፃቸውን ሆነ እንድታስተጋባ ሊያረጉ ሲቃጡ አሻፈረኝ ብለ ልሳን ይሰማ ሳንባቸውን ነቅለ ሳንባን ተጠቅመ እናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ እረ ፍትህ አለ እረ ርትዕ አለ እረ አመጽ አለ እምብኛ ልገዛም በቃኝ በላበሻ እነሱ ሲበሉ አንተ ጦም ይያድርክ አሻፈረን ሲሩ ሰላም እየጠየቅ እስከ መቼ ድረስ ኑሮ እንዲገፋል ሁለት ሞት አትሙት እንብታው ይሻላል ወዲህ ሲሉ ወዲያ ወዲያ ሲሉ ወዲህ ብለህ ካልጣልካቸው በዱልዱም ያርዱሃል እንደኛ ገዢዎች ነፍሰ በላ ናቸው እዚህ ሲሉ እዚያ እዚያ ሲሉ እዚህ ብለህ ካልተጋፈጥክ ከረፋዱ ሳደር ሲያሰናብቱሃል ሞትን እየቆጠርክ ልብህ ራስ ዳሽን አካል ባቄላ አሽቶ ሳይወጡ አስቀድመክላ በተራ ውጅቦች በልተው ባልጠገቡ በጠራራው ፀሐይ በሚቅለበለቡ ተበልተ ከመጣል ጧትና ማታ በቃይን በላበሻ አሰማም ቢልታ የፈጥሮ የተፈጥሮን ውሃ አትጠጣም ሲሉ ሰርተ አፈራውን ከጃፍ ሲነጥቁ ለፈረንጆ ዓለም ፍቶን አንስተው ባጽም ነግደው ባንካቸው ሞልተው የቅምጥል ኑሮ እነሱ ቢኖሩ እንብየው በልና በደም ንቅንቃቸው እስኪሰባበሩ ናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ እንብኛ ንገዛን በቃን በላበሻ እግርን ቆራርጠው የነሱን ተክተው ከተየቁርምጃ ሁለት ሞት አትሙት አሻፈረን ብለ ተመርኮስ መራጃ እናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ አረ ያመጽ ያለ አረ ትግል ያለ በቃኝ አልገዛም እንብን በራበሻ በቃኝ በል አበሻ
የሆዳም ኃጢያት በቃኝ አለማለቱ ነው የስልጣን ስግብግቦች በቃኝ ማለት ያቀታቸውና ከቤተ መንግስት ሬሳቸው ይወጣል አለያም በወርደትናው ግዘት ከስልጣን ይወገዳሉ የአፍሪካ አምባገነኖች ኃጢያት ይኸው ነው የሶማሊያው ዚያድ ባሬ የኮንጎ ሞቡቱና አሁንም ካቢላ ሙባረክ ከግብጽ ጋዳፊ በሊቢያ ቤናሊ በቱኒዚያ ቡጋቤ በዚምባብዌ ካሙዙ ባንዳ በማላዊ መንግስቱ በኢትዮጵያ እነሆ ጃኮብ ዙማም በደቡብ አፍሪካ ወያኔ በኢትዮጵያ ስልጣን ተጠማለች የተባለው በአፍሪካ ሁሉ ትክክል ሆኖ የታየ ነው ስልጣን ማለት አገር ዝርፊያ ማለት ነውና በቃን ብሎ ስልጣን በውዴታ የመልቀቅ ልምድ የጫጫ ነው። በአሁኑ ጊዜ ካቢላን በኮንጎ የኢያዴማን ልጅ በቶጎ ወያኔን በኢትዮጵያ ማየቱ ብቻ በቂ ነው። ወያኔ ስልጣን በሰላም ሊለቅ የሚችል ኃይል አይደለም። የረባ ስራ ለአንድ ቀን መስራቷ የሚያጠራጥረው እቴጌ ሙስና አዜብ ለምሳሌ የቢሊዮን ዶላር አይደለም ከተባለ ቢያንስ የብሱ 100 ሚሊዮን ዶላር ባለቤት ለመሆን በቅታለች። ከሟቹ ወሮበላ ባሏ ጋር ሆና ቢያንስ 2 ቢሊዮን ዶላር በባንክ አላት። ሟቹ ፓፓሳቸውም በአሜሪካ ኒውዮርክ ያሸሻቸውን ገንዘብ የማያውቅ የለም። የመለስ ወንድም ኒቆዲሞስ በደርግ ጊዜ የቢሮ ሰራተኛ የነበር ዛሬ ባለ ሚሊዮኖች ነው። ስብሐት ነጋ፣ ስዩም መስፍን፣ አባይ ፀሐዬ፣ በረከት ስምኦን፣ ጀነራል ክንፈ ወዘተ ሁሉም የዛሬ ባለ ሚሊዮን ባለ ሀብት ወያኔዎች የዛሬ 27 ዓመት በአሜሪካና የምዕራቡ እርዳታ ወያኔ ከተረገሰው 100 ሚሊዮን በላይ ዶላር ውጭ የግል ሀብት ከቶም አልነበራቸውም። ሳይውል ሳያድር ግን ባለ ሚሊዮን ዶላር ሀብታሞች ሆነው ከመገኘታቸውም በላይ የአገሪቷን ኢኮኖሚ በተቋማቸው አማካኝነት በሙሉ ቁጥጥራቸው ለማስገባት ቻሉ። ኢትዮጵያ ከተሰጣት ብድርም ወደ 11 ቢሊዮኑ የት እንደገባ ካለመታወቁ ሌላ በዚያው ልክ የወያኔ ባለስልጣኖች በአብላጫው የክልል አንድ ተወላጆች ብዙ 100 ሚሊዮን በኪሳቸው አስገብተዋል። ተለጣፊዎች እነ አባዱላና ሌሎች ከፍርፋሪው በበቂ ደርሷቸዋል። ይህን ሁሉ ትተው ታዲያ ከስልጣን ወርደው ለፍርድና ለስደት ሊቀርቡ ምንም ፍላጎት የላቸውም ብንል ማጋነን አይሆንም። እስከመጨረሻው በስልጣን ለመቆየት ህይወት ያጠፋሉ፣ ግፍ ይፈጽማሉ፣ ይሟሟታሉ እንጂ ቀውጢ የማይከታቸው ትግል ብልጭ ሲል ፈርተው አይፈረጥጡም። ገንዘብ ያሸሻሉ እንጂ እነሱ የቁርጥ ቀንን ጠባቂዎች ናቸው። ይህ በመሆኑም ድርድር፣ ሽግግር ቢባሉ የጠጋ ሰላማቸውን ወተት ከማንም ሊካፈሉ ከቶም ዝግጁ አይደሉም ማለት እንችላለን። ወያኔ የትግራይን ህዝብ ተቅሞ ሁሉም ወይም አብዛኛው ከብሯል ማለት ባይቻልም ከወያኔ ስርዓት ተጠቃሚ ሆኑ ይከበሩ በሌላ ቦታ ፋብሪካዎች ዘግቶ ትግራይ በከፈታቸው ፋብሪካዎች ተጠቃሚ ወይም ሰራተኛ ይሆኑ የሉም ማለት አይቻልም። ሰንሻይን ኩባንያ ያዘብና የሟቹ ካድሬ ጳጳስ ገንዘብ የፈሰሰበት መሆኑን ብዙዎች ያረጋገጡት ነው። ሙገር ተሽመድምዶ መሶበ ደርቷል። የሚቴክ ወይም ሚሊተሪ ኢንጂነሪንግ ዋና መስሪያ ቤት በአዲስ አበባ መንቀሳቀሻ ቋንቋው ትግርኛ ሆኖ የቀድሞ ታጋዮች የተባሉ ግን ስለምን ድህስና ቅንጣትም እውቀት የሌላቸው ሞልተውት ምንም ሳይሰሩ ደሞዝ ይበላሉ። የአየር መንገዱ አብዛኛው ሰራተኞች ትግሬዎች ሆነው እንደሚገኙና ቻይናዎች እንኳን ሳይቀሩ ተጠቃሚዎች መደረጋቸው የሚታወቅ ነው። አማራና ኦሮሞ ወዘተ እየተመነጠረ በትግራይ ተወላጅ መተካቱ ደግሞ ለ27 ዓመት የታወቀ ነው። የስደትን ጎዳና ሳይቀር የትግራይ ተወላጆች በወያኔ እየታገዙ እየተያዙት መሆኑን እናያለን። ማለትም ወያኔ ለመላው ህዝብ ተጠቀመ ባይባልም ከበርቴነት ተጠቃሚ ትግራዮችን አፍርቷል። ይህም ነው ብዙዎቹን ኢትዮጵያዊነትን አስክዶ የወያኔ ቡችላ ያደረጋቸው። በውጭ ሀገር ያሉ የትግራይ ምሁሮች አሳፋሪ ሁኔታ ለዚህ በቂ ምስክር ነው። ለገማ ኮንዶሚኒየም ክብሩን የሸጠ ተለጣፊም ቁጥር ጥቂት አይደለም። ባብላጫው እንኳ ወያኔ ሆዳም ሆኖ አልበቃኝም ባይ ሆኖ ዝርፊያውን ለራሱ ውስን ያድዋ ቡድን ጥቅም ቢያውልም ስልጣኑን ለመጠበቅ በሚል ሌሎችንም ጉርሻ ጉቦና ፍርፋሪ እየሰጠ ብዙዎችን ለሆድ ተገዥና ከሃዲ ባንዳ እንዳደረጋቸው የምናውቀው ነው። ኃይለማርያምን፣ ሽጉጤን፣ ገዱን፣ ታደሰን፣ ክህደቱን፣ የሐረሪ ቅጥረኞቹን እነ አባ ማቲያስንና ወያኔያዊ ሼኮችን ወዘተ ማየቱ ይበቃል። ስሩን በዚህም በዚያም ሊሰድ ቢሞክርም ሆዳሙ ወያኔ አሁንም የሚመካው በትግሬ ጦሩና አጋዚ አፋኝ ቡድኑ ላይ ነው። ታማኝ ተለጣፊዎችም አሉት የህዝብ ጥቃት ኢላማ ሊሆኑ የሚገባቸው። እነ አጋዚም ቢሆኑ እየፈጸሙት ያለውን ወንጀል በታዘነው ሊታለፍላቸው መጠበቅ የለባቸውም። ለወንጀለኛ ቡድን ታዛዥ ሆኖ በህዝብ ላይ ወንጀል መፈጸም ያስቀጣል። ያውም በብርቱ በላባቸውና በጥራታቸው የከበሩት የጥቃት ወይም ሙግዘት ሰለባ ሊሆኑ ባይገባም በወያኔ ከወያኔ ተጠቃሚ ሆነው የከበሩ ግን ተጠያቂ መሆናቸው አይቀርም። የደርጎችን ንብረት የወረሰውና ለራሱ ያደረገው ወያኔ መቼም ይህን ሊቃወም የሚችል አይደለም። ኢትዮጵያ የሚወክላት የህዝብ መንግስት ስታገኝ ለፍርድ የምትፈልጋቸውን ሁሉ ከገቡበት ገብታ ለህዝባዊ ፍርድ እንደምታቀርብ ምንም ጥርጥር ሊኖር ባይገባም አገራችንን የበቀልና የደም መፋሰስ ማዕከል ላለማድረግ መጣር እንዳለብንም ግልጽ ነው። ያሳለፍነውን የቂም በቀል፣ የስደት፣ የመከራና ስቃይ፣ የግብረስየል ፍዳ ለዘረኝነትም ተጠቂ መሆን ልናስወግደው እንጂ እድሜ ልንሰጠው ፍላጎት ሊኖረን አይገባም። አዲስ ምዕራፍ፣ ህዝባዊ መንግስት፣ ኢትዮጵያዊነት በእኩልነት፣ ዴሞክራሲ፣ ፍትህ፣ የብዙሃኑ ደህንነትና መብት የሚጠበቅባት ኢትዮጵያ። ይህን ሁሉ ዓመት ህዝባችን የታገለው እኛም የታገልነው ለዚህ ነው። የምንኮራባት አገር ለጥቂቶች ብቻ ሳይሆን ለሁላችንም ለመገንባት። ወያኔ ይህን ክቡር የህዝብ ፍላጎት ተጻሮ ዘረኝነትን አስፍኖ የንጹሃንን ደም አፍሶ በግፍና ግድያ ኃይል ሲገዛን የቆየ አረመኔ ኃይል ነው። የሀገር ፍቅርም ሆነ የሞራል ቀናነት የሌለው የዱርዬዎች ቡድን፣ አናሳ የአድዋ ማፈሪያ ልጆች ጥርቅም። የአድዋን ድል 130ኛ ዓመት ልናከብር ስንቀርብም የዚህ ከሃዲ የአድዋ ቡድን ወንጀል ተጸያፍም ጸያፍ ሆኖ የሚታየን ይሆናል። ወያኔ ከርሱ ሰፊ በመሆኑ ነቅለልና ጎትተን ከትቢያ ካልደባለቅ ነው በምንም አይነት ስልጣኑን በሰላም የሚለቅ አይደለም። ለዚህም ነው ሰላም ሰላም ባዮች ለወያኔ ሰለባ የሆኑ ሞኞች ሆነው የምናያቸው። ወያኔ 27 ዓመት ድርድር ብሎ በተጭበረበረ ምርጫና በግድያ በአዋጅ አገዛዝን ያስቀጠለ ነውና በትግል መድረኩ ተፈታት ነውና አሸብረው ካልቀጡት ሊደራደር ቅንጣትም ፍላጎት የለውም። ስልጣን ለመልቀቅ ፍላጎት የለውም። ወልዲያ፣ አማሬሳ ትላንት ደምደም አድርጎ በያዳራሹ ሲጨፍሩብን ለመታዘብ በቅተናል። ወይነዶ ተከምሮ ለውጥ የሚያመጣው ትግል ሲከሰትና በትግል ሲታጀብ ብቻ ነው። ይህ አሁን እየሆነ ያለ ነው። የተከፈለው መስዋዕትነት ሁሉ ቀይ ትግል ጽጌረዳን አብቅሏል። ኢትዮጵያ ሰንደቅ ዓላማ ዓለምንም ተለጣፊና መልከት አረንጓዴ ቢጫ ቀይ የሚውለበለብበት ጊዜ መጥቷል። የወያኔን ባንዲራ ቡትቶ ጨርቅ ማጋየት ከዚሁ የተያያዘ ተግባር ሆኖ ይገኛል። ወያኔ ምንም ቢለመን ምን አይኑ ያየ መቃብሩ የሚገባ እንጂ አደብ ይሉኝታ ወይም ግንዛቤ አግኝቶ በቃን እንግዲህ የሚል አይደለም። ይህን የሚመኙ እየተሞኙ ይሞታሉ። ወያኔ ከአገዛዙ በህልሙም ያልታየውን ጥቅም አግኝቷልና ከስልጣኑ ሊራራቅ አያስብም። ትግራይን ሊገነጥልም ይሞክራል እንጂ አንድም ከመላ ኢትዮጵያ የሚያገኘውን አያገኝም። ከዚያም አልፎ ወልቃይት ጠገዴን ወዘተ ብቻ ሳይሆን መላ ትግራይን ከትግራይ ህዝብ ከራሱ ጋር ሆነን ወደ ኢትዮጵያ የምናስመልስና ከሃዲውን የአድዋ ቡድን እንደምንደመስስ የሚያጣው አይመስለንም። ሆዳም እምብርት ማለትም ልክ የለውም ይላል የአገራችን ህዝብ። ወያኔ ሆዳም ነውና ሆዱ ያጠፋዋል፣ እያጠፋውም ነው። ትግላችን ይስፋፋ። ወያኔ በትግላችን ይወድማል። ጸረ ወያኔው ትግላችን ተፋፍሞ ይቀጥል።
አደራ ሆዴን ለጠገቡ ለማይጠግቡ ቀዳዳ አንስሮች ለምንም ምንም ሳልመርጥ ምንንም ስሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም። ቀሙኝ ሌሎቹ አካላቴን እደብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ ግን በወዲያትም ጥ አሁንም አደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዚአብሔር እንስሳ ነው ማኖሪያ ለእንጀራ የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ምንም ሳይቀር ምንንም ሙሰዱት ምንም ነው ብላችሁ ምንንም አትተውት። እንደዚህ የሰሩት ይሄን የተሰሩት እገሌና ገዴ ብሎ የሚመሰክር ነውና በማየት አይኔን አፍስሳችሁ ረጋስ ገብሁለት አይቼ እንዳላየው ሆኜ እየኖርኩበት አይናለው በመባል እንዳታልልበት ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት። ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደተሳሰረ ስታበሰብሱት የመሞቴን እውነት ከቀርናቴ ለክሶ እንዳልረዳበት አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጥንጥኜ እንዳልልባችሁ እንዲያው ባጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት ግን አደራችሁን ሐሞት እና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀብበት ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ ካሌን ወድቃ አድርጉት ይህን ያናይልም ምርጫው ቀምሱ ጠግቦ የሚያድርነው ባሰስ በገሰሱ ብቻ ሆዴን አይራበው ስጡት እንዳትራሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የስጋዬን ተብላ እናንት ሰውነቴን እኔ እንጀራ ልብላ። ያሻችሁን አርጉኝ ጠግቤ ከበላው ይቀረው ይቅርብኝ ቦዲ ይኖራለሁ። ከሰው መሆን ቅመም ምስጥራ አተታ ሰው የምትለየው ከእንስሳት ከልካ በውስጤ ማትኖር አንዲትም ጠብታ ለሆዴ በሆዴ አስቤ ይኖራለሁ በአእምሮዬ ፈንታ።
ባንዲት ኢትዮጵያስ ባንዲት መቆምታ